ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ.ኦርግ በቀጥታ መከታተል ይቻላል። ዴኒስ ትሊን እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ታህሳስ 19 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ታህሳስ 19 ቀን 391 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። ኮሎኔሉ ባሳበደው ዘረኝነት በመቀጠል አማራን ያፈናቀላል፣ ያስገድላል፣ ኢትዮጵያን ለማድቀቅ ይራወጣል። አሁንም ትኩረቱ ሆነ ቀኝቱ ዘረኝነት ነው። የወያኔን መሪዎች ገደልኩ ያስኩ ብሎ እያስነገረ መረጃ አምጣ ሲባል እኔ መቻልኩንም ጀምሯል። ሙሴ ወይስ ሙሶሊኒ በሚል ርዕስ ከዝግጅት ክፍላችን የቀረበ ሐተታ ነው። በማስከተል የመከላከያ ኃይል ነጻነቱን ማስከበር ካለበት በራሱ ውስጥ የተዘረጋውን የዘርና ጎሳ ስሜት ማስወገድ ቅድሚያ የሚሰጠው ተግባሩ መሆን አለበት። ይህን መሰሉን ገለልተኛ አቋም መያዝ የሚችለው በዘረኝነት በሚያምን ሕገ መንግሥት ስር ሆኖ አይደለም። መከላከያ የሕዝብ እንጂ የመሪዎች የግል ጠባቂ አይደለም በሚል ርዕስ የቀረበውን ጽሑፍ አሰምተን በመጨረሻም ባለፈው ሳምንት ጀምረነው የነበረውን የወያኔ ጉዲፈቻዎች የአረብ ገኛዎችና ሁሉ ከኛ ከኛ የመጨረሻውን ክፍል አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በሆሮ ጉድሩ ወለጋ የኦነግ ሸኔ አሸባሪዎች እሁድ ታህሳስ 18 ቀን ከ13 በላይ የሆኑ የአማራ ተወላጆች መግደላቸው ተነገረ። ግድያው የተፈጸመው በአካባቢው ጆርሲ በሚባለው ወረዳ ልዩ ስሙ ለኮማ በተባለው ቀበሌ ላይ ሲሆን ከ100 በላይ የሚሆኑ ታጣቂዎች ወደ አካባቢው በመግባት ከፊሉ ወደ አማራ ሚሊሻዎች ላይ ተኩስ ሲከፍቱ ግብስቦቹ በሰላማዊ ሰዎች ላይ ጥቃት በመፈጸም በቀበሌው በሚኖሩ የአራት አባወራዎች ቤተሰቦች በሆነ ከ13 በላይ በሆኑ ዜጎች ላይ አሰቃቂ ግድያ ወንጀል ፈጽመዋል። ይህ ዜና የተሰማው ከጥቂት ጊዜ በፊት ቆስሎ በገለልተኛ ቦታ ሲታከም የነበረ የተባለው የአሸባሪዎች መሪ ጃል መሮ ኩምሳ ደሪባ መሞቱ ተረጋግጧል በሚል የቀለም ወለጋ ዞን ፖሊስ አዛዥ መግለጫ በሰጠበት ወቅት ነው። በአሰቃቂ ሁኔታ የሞቱ ሰዎች ለመቅበር ጥረት በሚደረግበት ወቅት የታጠቁ የኦነግ ሸኔ አሸባሪዎች በአካባቢው እንደነበሩ ነዋሪዎች ተናግረዋል። ነዋሪዎቹ ለጃሴ ወረዳ ባለስልጣኖች ደውለው እርዳታ እንዲደርስላቸው ቢጠይቁም ጥያቄያቸው ሊሰማ ባለመቻሉ ግድያው ሊፈጸም ችሏል በማለት ለዜና ተቋሞች ብሶታቸውን ገልጸዋል። የኦነግ ሸኔ አሸባሪዎች በሚያካሄዱት ጥቃት የኦዴድ ባለስልጣኖች እጃቸው ያለበት መሆኑ ግልጽ ሲሆን በአሸባሪዎች ላይ እርምጃ ተወስዷል እየተባለ በየጊዜው የሚሰጠው መረጃ የህዝቡን አመለካከት ለማሳሳት ከመደረግ ፕሮፓጋንዳ ስለይቶ አይታየም የሚሉ በርካታዎች ናቸው። በማክደራ ወያኔ ባደረጃቸው የሳምሪ ቡድን አባላት በአሰቃቂ ሁኔታ የተገደሉ የአማራና የሌሎች ብሔረሰቦች ወላጆች ቁጥር ከ1100 መድረሱን ሰሞኑን ይፋ ተደርጓል። ከርሻዎችና ከጫካዎች በየጊዜው በግፍ የተገደሉ ዜጎች አስከሬናቸው እየተገኘ በመሆኑ የተገደለው ሰው ቁጥር ከዚህ ሊበልጥ እንደሚችል ተገምቷል። ይህ በዚህ እንዳለ ሆኖ በውጭ የሚኖሩ የወያኔ አባላትና ደጋፊዎች በማክደራ የትግራይ ተወላጆች እንደተገደሉና ገዳዩ ደግሞ ፋኖ እንደሆነ የሚገልጽ የውሸት ትርክት በሰፊው እያሰራጨ መሆኑን ታውቋል። ከፍተኛ ገንዘብ በማሰስና አንዳንድ የውጭ ሚዲያዎችን በገንዘብ በመግዛት የሐሰት ትርክት እንዲዘግቡ ያደረጉት ጥረት የተሳካላቸው መሆኑ ግልጽ ሲሆን አገዛዙ ለጉዳዩ ትኩረት ሰጥቶ ለመንቀሳቀስ ብዙዎችን አሳዝኗል። በማክደራ የተፈጸመው የዘር እልቂት ጄኖሳይድ መሆኑን በግልጽ አምኖና በይፋ ተናግሮ ገዳዮቹን ለፍርድ ማቅረብ እንዲሁም ንጻና ገለልተኛ የሆነ ክፍሎች አስገብቶ እውነቱን እንዲያወጡ ማድረግ ሲገባ ጉዳዩን በሽፍንፍን ለማስቀመጥ መሞከሩ ከፍተኛ ተቃውሞ እያስነሳበት ይገኛል። በተያያዘ ዜና በትግራይ ያለው ሁኔታ የነዋሪዎች ህይወት አስቸጋሪ እንደደረገው ዜጎች እየተናገሩ ይገኛሉ። በአብዛኛው የትግራይ ክፍል ከጦርነቱ በፊት ወደ ነበረበት መመለስ ባለመቻሉ ህዝቡ ከፍተኛ የኑሮ ችግር እያጋጠመ መሆኑ ተነግሯል። የመብራትና የቴሌፎን አገልግሎት በመቀሌና የተጀመረ ቢሆንም በሌሎች አካባቢዎች ባለመጀመሩ ከፍተኛ ችግር ፈጥሯል። በዛሬው ቀን በመቀሌ የባንክ አገልግሎት ተጀምሯል ቢባልም በሌሎች ትላልቅ ከተሞች በአዲግራት፣ በአድዋ፣ በአክሱምና ሽሬ ገና ባለመጀመሩ ነዋሪ ገንዘቡን ከባንክ አውጥቶ የሚፈልገውን መግዛት እንዳልቻለ ከአካባቢው ሚዲያዎች ይገልጻሉ። በነዳጅ እጥረት ምክንያት የትራንስፖርት አገልግሎት በአብዛኛው የቆመ ሲሆን አንዳንድ የሚንቀሳቀሱ መኪናዎች ከመጠን በላይ እየጠየቁ መሆናቸውን አንዳንድ የዜና ተቋሞች ዘግበዋል። ቀደም ብሎ ካላማጣ መቀሌ ለመሄድ የሚያስከፍለው የትራንስፖርት ታሪፍ 90 ብር የነበረ ሲሆን በአሁን ወቅት ተሽከርካሪዎች ለአንድ ሰው ከ800 ብር በላይ በማስከፈላቸው የህዝቡን ቅስቀሳ ተገትቷል ተብሏል። አንድ ሊትር ነዳጅ ከሳምንት በፊት በመቀሌ ከተማ 150 ብር ሲሸጥ የቆየ ሲሆን በአሁን ወቅት 50 ብር እየተሸጠ ነው ተብሏል። በቤኒሻንጉል ጉሙዝ አሸባሪዎች በአማራና በሌሎች ብሔረሰቦች ላይ ባደረሱት ጥቃት ከ85000 በላይ የሚሆኑ ዜጎች ከቀያቸው መፈናቀላቸው የአካባቢው አደጋ ስጋት ስራ አመራር ኮሚሽን ኃላፊዎች ገልጸዋል። ከመተከል ዞን ቡለን፣ ማንዱራ፣ ጉባ፣ ድባጤና ዳንጉር ወረዳዎች የተፈናቀሉት እነዚህ ዜጎች በቡለን፣ በድባጤ፣ በጋሌሳ እንዳ እንዲሁም በአማራው አካባቢ የተለያዩ ጊዜያዊ መጠለያዎች ይገኛሉ ተብሏል። እስከ ሁት 2018 ቀን ድረስ ለተፈናቃዮቹ ሲሰጥ የነበረው ዳታ ከተለያየ በጎ አድራጊ ድርጅቶች እንጂ በአገዛዙ ስር ካለው የአደጋ ስጋት ስራ አመራር ኮሚሽን አለመሆኑ ታውቋል። በሌላ ዜና በአካባቢው እየተካሄደ ያለውን የሽብር ጥቃት ለማስቆም በአገዛዙ ልዩ ግብረ ኃይል ተቋቁሟል ቢባልም ለውጥ ሊያስገኝ መቻሉን የሚያጠራጥሩ በርካታ ናቸው። ባለፉት 3 ቀናት በድባጤ ወረዳ ውስጥ ከ6 ያላነሱ ሰዎች ከአሸባሪዎች መገደላቸው ነዋሪዎች ተናግረዋል። የሮይተርስ የዜና ወኪል የካሜራ ባለሙያ የሆነው ኩመራ ገመቹ ካለፈው ሳምንት ሐሙስ 2015 ቀን ጀምሮ በፖሊስ ተይዞ የሚገኝ መሆኑን የዜና ተቋሙ አስተዋቋል። እስካሁን ድረስ ግለሰቡ ላይ ክስ ያልተመሰረተ ቢሆንም በምን ምክንያት እንደታሰረ ሮይተርስ ለፖሊስ ላቀረበው ጥያቄ መልስ ያላገኘ መሆኑን ገልጿል። ሮይተርስ ግለሰቡ ፍትሃዊ ገለልተኛና ነጻ ዘገባ ሲሰራ ነበር ቢልም አገዛዙ ቀደም ብሎ ህዳር 14 ቀን የሮይተርስ የዜና ተቋም ሚዛናዊ ያልሆነና ሐሰተኛ ዘገባ እያቀረበ ነበር በማለት መክሰሱ ይታወሳል። የሱዳን የውጭ ጉዳይ ሚኒስቴር ሁት 2018 ቀን በሰጠው መግለጫ የሱዳን ወታደሮች ወደ ኢትዮጵያ ገብተው ሱዳን የተወሰደባትን መሬት አስመልሰዋል ብሏል። በአሁኑ ወቅት ከ60 እስከ 70 ከመቶ የሚሆኑ መሬት የተመለሰ ቢሆንም ቀሪውን ለማስመለስ በሱዳን በኩል ቁርጠኝነቱ ያለ መሆኑን ገልጿል። ሱዳን ውስጥ ጥላ ወደ ኢትዮጵያ መሬት በመግባት ከፍተኛ ግምት ያላቸው የእርሻን መሳሪያና ሰብል መዝረፋ ሲታወቅ እስካሁን አገዛዙ የወሰደው እርምጃ ያለም ተብሏል። በሶማሌ በአፋር የወሰን አካባቢ ጥቃት ተፈጽሞ በርካታ ዜጎች መገደላቸውን መቁሰላቸውን ተነግረዋል። እስካሁን ድረስ ምን ያህል ሰዎች እንደሞቱና ምን ያህል እንደቆሰሉ ባይታወቅም የሁለቱ አካባቢዎች ባለስልጣኖች ጥቃቱ የተፈጸመብን ቦታ ለይቶ ከማቅረብ በተጨማሪ አንዱ በሌላ ላይ ክስ በመመስረት የተለያዩ መግለጫዎች ማውጣታቸው ታውቋል። በሶማሌ ክልል መግለጫው መሰረት ጥቃቱ በሲቲ ዞን በአፍድም ወረዳ እንደተፈጸመ ሲገልጽ በአፋር ክልል መግለጫ መሰረት ደግሞ የገበገዋኔ ወረዳ እንደሆነ ቀርቧል። በሁለቱ አካባቢዎች ወሰን ላይ ተደጋጋሚ ግጭቶች መከሰታቸው የሚታወቅ ሲሆን ችግሩን ለመፍታት በሁለቱም አካባቢዎች ባለስልጣኖች ሲደረጉ የነበሩ ጥረቶች አለመሳካታቸው ይታወቃል። አድማጮቻችን፣ የዕለቱ ዜና እዚህ ላይ ተፈጸመ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ።
ወይስ ሙሶሊኒ? ግብዙንና ጥራዝ ነጠቁን ኮሎኔል ሊያሻሽጡ ሲነሱ ብዙ ሚሊዮን ዶላር እንዳጠፉ በወቅቱ ተጋልጧል። ለበለድ ታሪክ ተፈጥሮለትና ባለም አቀፍ ደረጃ እንዲሰራጭለት ከተደረገ በኋላ ባለም አቀፍ ደረጃም ብልህ ዴሞክራሲያዊ መሪ ተብሎ እንዲሸለም ካደረጉ በኋላ ይህን ልብወለድ አምነው ያገር በቀል ሆዳሞችና ተላሎች ደግሞ አረመኔውን ኮሎኔል ለህዝብ ጭቆና ተሰልፎ 27 አመት ወይኖ የቆየውን ዘረኛ ሙሴ ብለው ማወደስን ተያያዙት። አትሳሳቱ፣ ሰውየው የደለበ ወያኔ ነው ስንላቸውም ሙሴም ከፈርዖን ቤት የወጣ ነው ሲሉ ሊራቀቁብን ሞከሩ። ኮሎኔሉ ሙሴ ሳይሆን ምስሉ ከሙሶሊኒ ጋር መሆኑን ለስልጣን ከበቃ ጀምሮ ስናስረዳ ስንናገር ከርመናል። በሂደትም ኮሎኔሉ ዘረኛ አምባገነን መሆኑን አረጋግጦ ተገኝቷል። ሙሶሊኒ ዘረኛም በግልጽም ፋሽስት ነበር። በኢትዮጵያ ላይ ወረራ አካሂዶ ወደ ሚሊዮን የተጠጋን ዜጋ ጨፍጭፏል። ህዝብን ሊከፋፍል የተቻለውን ጥሮ በተለይም በአማራው ላይ ሌላውን ሊያነሳሳ ያላደረገው ጥረት አልነበረም። ሙሶሊኒ ኤልዱቼ አምባገነን ነበር። ኮሎኔሉ ዛሬ የለየለት አምባገነን መሆኑን ህዝብ አውቋል። ፋሽስታዊ ጠባዩን መልኩን ካሳየ ሁለት የመከራ መታት አልፈዋል። የፋሽስቶች መታወቂያ መለያ የሆነውን ዘረኝነትና ፍጅትም ተክኖበታል። ቀውስ ይቀፈቅፋል፣ ችግር መፍታት ግን አይቻለውም። ወፈፍ ያደርገዋል እንደ ሙሶሊኒ፣ ይዋሻል፣ ይዘባነናል በገዛ ህዝቡ ላይ። የሙሶሊኒ መጨረሻ በአደባባይ በመንጋ በቁልቁል መሰቀል ጊዜውን ጠብቆ የኮሎኔሉም እንደሚሆን ምንም ጥርጥር የለውም። እስከዚያው ግን ለፍጹም ስልጣን ጥሙና ጉጉቱ ከፍተኛ በመሆኑ ለዚሁ ዓላማው የሚበጀውን የብልጽግና ፍልስፍና መገልገያው አድርጎ በጎጥ ደረጃ ፈልፍሎ የዘመኑ ኢህአዴጎች በፍጹም ስልጣን ባለቤትነት ሊከርምብን ተነስቷል። የብልጽግና ወንጌል የሚለው ሃይማኖታዊ አቋም ሰበካ መደመር ከሚለው ውጥንቅጥ ጋር ተያይዞ ሲታይ ለኮሎኔሉ ስልጣን አመቺ ፖለቲካ ነው። የሃይማኖታዊ ምንጩ ጴንጤቆስጤነት ሲሆን የኮሎኔሉና የዘመኑ ብዙ ባለስልጣኖች እምነት ዋናው መልእክቱ ደግሞ ላለቃችሁ ሙሉ በሙሉ ተገዢ ሁኑ፣ ማመጽ ኃጢአት ነው የሚለው ነው። በእምነቱ መሰረት መሪው ስዩም እግዚአብሔር በመሆኑ በሱ ላይ ማመጽ ወይም እሱን መቃወም አይቻልም። መሪው ወይም ዋናው ሹም ነው ከኢየሱስም ጋር አገናኝ ድልድይና እሱን አለመቀበል ከቶም አይታሰብም። የኮሎኔሉ አምባገነን የመሆን ፍላጎት በዚህ የሚገለጽ ነው። ሚኒስትሮች ተብዬዎችን በተለይ የአማራ ብልጽግና ተወካዮችን በአደባባይ ማፍጠልጠል ጀምሯል። ከኔና ከማዕከሉ ውጭ ማንም መግለጫ እንዳይሰጥ ሲልም ከልክሏቸዋል። የማይቻል ተቆጥታ መሆኑ እየታየ ነው። አማራውን እያስጨረሰ የለም የተገደለው ኦሮሞና ሽናሻ ነው ሊል የቀናው ይህ ጥራዝ ነጠቅ መሪ መንቀሳቀሻ ቤንዚኑ ጸረ አማራነት ለመሆኑ ዛሬ መስክር ጠያቂ ሊኖር አይችልም። አለ የሚሉ ካሉ ከህሊናቸው የተጣሉና የተወናበዱ አሳዛኞች ብቻ ናቸው። ባጭሩ በብልጽግና ፓርቲ ውስጥ በዚህ አቋም አማካኝነት ኮሎኔሉ የለየለት አምባገነን ሆኖባቸዋል። የዘንድሮ መንግስቱ ኃይለ ማርያም ወይም መለስ ዜናዊ ይህ ሊካድ የሚችል አይደለም። የዚህኛው ክፋቱ ኮሎኔሉ ጭፍን ውሸታም ብቻ ሳይሆን ጥራት ነጠቅና ጉረኛም መሆኑ ነው። የአማራው ህዝብ ግንባር ዘምቶ ያገኘውን ጸረወያኔ ድል የኔ ብሎ ሊቀማ እየጣረም ነው። ህዝብ በግንባር ሲዋደቅ ሲደማ እሱ ባሳበደው ዘረኝነት በመቀጠል አማራን ያፈናቅላል፣ ያስገድላል፣ ኢትዮጵያን ለማድቀቅ ይራወጣል። አሁንም ትኩረቱ ሆነ ቅኝቱ ዘረኝነት ነው። ብልጽግና ተባለ ሌላ ቢከፍቱት ተልባ ያው ኦህዴድ ዘረኛ ነው። በዚህ ላይ ሀቅን መቀበል አቅቶን የለም ኮሎኔሉ ኢትዮጵያዊ ሆኗል። ለውጥ ሊያመጣ ነው። ምርጫ የሚለውም ፍትሃዊ ይሆናል። የኢትዮጵያን ሉዓላዊነት ያስጠብቃል ብለን ባጉል ተስፋ መነሁለል የምንቀጥል ከሆነ ኢትዮጵያችን እውነትም ሊታዘንላት ይገባል። ኮሎኔሉ ያዘጋጀው የብዙ መቶ ሺህ ቅልብ ጦር አገርን ሊታደግና ህዝብን ሊጠብቅ ነው ብለን ካሰብ እውነትም አይናችንን ከፍተን ተኝተናል። ኮሎኔሉን በወታደር ኃይል ሳይቀር የረዳው ሻቢያ ድንበር አልፎ አልገባም፣ ዝርፊያና ስደተኛ ፈሳ ላይ አልተሰማራም የሚለውን የኮሎኔሉን ውሸት ከዋጥን ደግሞ አገር አልባ ብንሆን የሚያስገርም አይሆንም። ሻቢያ በዛላምበሳም በኦምሃጀር ሁመራም በራማም በኩል ገብቷል። ከወያኔ በመጣላቱ ያጣውን የበላይነት እና የበዝባዥነት ቦታ ዳግም አግኝቷል። ኮሎኔሉ በቀጥታ በራሱ ባይሆንም በሚዲያ ወይም መገናኛ ብዙሃን ያሉትን ቅጥረኞቹን አሰራጭቶ በሰፊው እየዋሸ ነው። የወያኔን መሪዎች ገደልኩ ያስኩ ብሎ እያስነገረ መረጃ አምጣ ሲባል እኔ መቻልኩንም ጀምሯል። የጨነቀው የወያኔ መሪዎች ዕጣ ፈንታ ሳይሆን የሚፈራው የአሸናፊነት ትምክህት ያለው መሆኑን በቅርቡ በዝግ ስብሰባው ለብልጽግናዎቹ አስረድቷል። ኮሎኔሉ አንድም የተያዘ የወያኔ መሪ አሳይቶ የቀሪዎቹን ሞራል ለማድቀቅ ምንም ፍላጎት የለውም። የያዘው መኖሩ ራሱ ቅጥፈት ነው ብንል አንሳሳትም። ወያኔም ለስልጣን ሲበቃና ህዝብ ጦርነት ሰልችቶታል ሲል አጫፋሪዎቹ ትጥቅ ትግል የፋራ ነው፣ ስልጡን ፖለቲካ አይደለም ያሉን ትዝ ይለናል። ለውጥ አምጥተናልና ትግል በቃ ሲሉ ለስልጣን ራሳቸውን ያበቃው የትግል ስልትም እንደሞተ እንዳበቃለት ያውም የትጥቅ ትግል ሰፍቶ ተስፋፍቶ ባለባት ዓለማችን የሚነግሩን በቀቢጸ ተስፋ እጅ እንድንሰጥ መሆኑን ማንም መሳት የለበትም። በተስፋ የሚኖር በምኞት ይሞታል ይላል አርመን የሚል አነጋገር ነበር ድሮ። ቢጣራ ባይጣራም አጼው በልትኛቸው ሚኒስትሮቻቸውን ከፊታቸው ያስገርፉ ነበር ይባላል። ጃንሆይ መከሩኝ ይባልም ነበር። መንግስቱ ጭፍን ፈላጭ ቆራጭ ሆኖ የቆጡን የባጡን ሲናገርና ሲያዝ በፊቱ ማረም የሚደፍር ጠፍቶ አንድ የሚቀርበው የደርግ አባል ተለምኖ ነበር ሊቀመንበር ያልከው አይሆንም የሚለውና የሚያግባባው የሚያርመው ይባል ነበር። መለስም እንደዚሁ ደፍረው አለ ያሉትን በአደባባይ ያዋርድ እንደነበር ያዋረዳቸው እነ ሊንጮና አሰፋ ጫቦ ሳይቀር መስከረዋል። ኮሎኔሉም ሂስፒቴ ወይም የማይወደው ንግግር ከሰማ ፊቱን አጥቁሮ ጀዝባባይ መሆኑን ካወቅ ቆየ። በቅርቡ የብልጽግና መሪዎችን በስብሰባ ስድብ ቀረሽ ንግግር አሰምቷቸዋል። ለመቃወም ፍርሃት መስፈኑም ተረጋግጧል። ለማ መገርሳ ሞክሮ በአሜሪካ ድጎማም ረፍም ተሰጥቶት ዝም ማለት መገደዱም ትምህርት ሆኖላቸዋል። መካሪ የተባሉና ሊሆኑም የሞከሩት እነ ካሳ ከበደም ሳይቀሩ ኮሎኔሉ ቅንጣትም ምክር የሚሰማ ሰው አይደለም፣ ባዶ ቀፎ ቢሆንም ግብዝ ነው ሲሉ ተደምጠዋል። ኮሎኔሉ የጠገበ አምባገነን ሆኖ ኢትዮጵያን ለጥፋት እየዳረገ ለመሆኑ ምንም ክርክር አያሻውም። የምን ሙሴ ግልገል ሙሶሎኒ እንጂ የኢልዱቼን መጨረሻ ልንሰጠው ቆርጠን እንታገል። ድል ለኢትዮጵያ ሕዝብ፣ አገር አድን ተግ መከላከያ የህዝብ እንጂ የመሪዎች የግል ጠባቂ አይደለም። የህወሓት ተለዋጭ አገዛዝ የብልጽግና ፓርቲ ስልጣኑን ይልቀቅ ማለቱ ተገቢ ጥያቄ ነው። አንድ መንግስት መንግስትነቱ የሚመሰከረው የሚያስተዳድረው ህዝብና አገር ሰላሙ እንዲጠበቅ ሲያደርግ ብቻ ነው። በአሁኑ ሰዓት አገርን እያስተዳደረ ያለው የኮሎኔሉ አገዛዝና የታጎረው ፓርላማ የህዝብን ጥያቄ መመለስ ያቃታቸው በመሆኑ በርካታ ዜጎች ህይወታቸውን እያጡናቸውና ስልጣናቸውን ይልቀቁ ቢባሉ ተገቢ ነው። ህዝብ ያለቀ መንግስት በግቢው የተከለውን ችግኝ ዛፍ ሆኖ ሳይ እንዴት ይወርዳል ለሚሉ መልሱ ቀላል ነው። ችግኙ የሰው ልጅ በህፃናቱ መርገፍ ሲነቃቀል ታይቷል። የዛፍ ችግኝ ከሰው ችግኝ የበለጠ ዋጋ ኖሮት አያውቅም። ስለዚህም ስልጣኑን ተጠቅሞ ጭፍጨፋውን ማስቆም ያቃተው መንግስት አልቻለበትም መባሉ የሚጠበቅ ነው። ስልጣኑን እንዲለቅ መጠየቁ አግባብ ያለው ህዝባዊ ጥያቄ እንጂ ጥላቻ የወለደው አይደለም። ከህዝብ አብራክ የወጣው የመከላከያ ሰራዊት ተጠሪነቱ ለህዝቡ እንጂ ለመሪዎችና ለፖለቲካ ፓርቲዎች እንዳልሆነ በታሪክ አስመስክሯል። በንጉሱ ዘመን ተቃውሞውን ሲያሰማ የነበረው፣ በደርግ ዘመን የፖለቲካ ካድሬነትን የተጠየፈው ሰራዊትና አለቆቹ በተለያዩ ወቅቶች ፖለቲካውን ከመቆጣጠር አንስቶ የሽግግር ሽግሽግ በማድረግ ችግሩን ለመፍታት መጣሩ የሚታወቅ ነው። መከላከያ የህዝብ መሆኑ ቀርቶ በዝምድና የተዋቀረ የፓርቲና የመሪ ታዛዥ መሆኑን ያሳየው በወያኔ ዘመን ብቻ ነው። የመከላከያ ኃይል ነጻነቱን ማስከበር ካለበት በራሱ ውስጥ የተዘረጋውን የዘርና ጎሳ ስሜት ማስወገድ ቅድሚያ የሚሰጠው ተግባሩ መሆን አለበት። ይህን መሰሉን ገለልተኛ አቋም መያዝ የሚችለው በዘረኝነት በሚያም ህገ መንግስት ስር ሆኖ አይደለም። ህዝብን እስከጎዳ ድረስ ህገ መንግስቱ እንዲስተካከል የማስደረግና የማስለወጥ አቅም ሊኖረው የሚገባው መከላከያው ነው። ገዢዎች ተባባቂዎቻቸውን በየወቅቱ የመቀያየራቸው ምስጢር መከላከያውን በመፍራት ነው። ወታደር እንዲፋቀር በቅርብ እንዲተዋወቅ አይፈልጉም። ህዝብና ወታደር ተለያይተው የሚቆሙ አይደሉምና ለህዝብ ጥያቄ መልስ የማስገኘት ኃላፊነቱ የመከላከያው ነው። ቀጣሪው ህዝብ እንጂ ገዢ አይደለም። አብሮማቹ ህዝብ እንጂ ገዢ አይደለም። ህዝብ ገድሎ መሪን የሚታደግ ወታደር አላማውን ተከተለ ማለት አይቻልም። መሪን አውርዶ ህዝብን የሚታደግ ግን በአለም ላይ የታየ የንቁ ወታደር ቃል ኪዳን ነው። በዚህ መንፈስ ነው የ1953 ዓመተ ምህረት የመንግስት ግልበጣ የተቀናጀው። ለመንግስት አዛዥና ለህዝብ ታዛዥ ይለያያሉ። የመንግስት አዛዦች የፖለቲካ ካድሬዎች ሲሆኑ የህዝብ ታዛዦች ግን ከፖለቲካ ካድሬነት ነጻ የሆኑና ገለልተኛ የሙያው ሰዎች ናቸው። ሰንደቅ ዓላማውን የሰጣቸው ህዝብና የህዝብ ታሪክ በመሆኑ የወቅቱ ገዢ በተቀያየረ ቁጥር የሚፈበርካቸው ባንዲራዎች የህዝብም የነሱም አይደሉም። ንጉሱ የክብር ዘበኛን ቢመሰርቱትም አስተዳደራቸውን ተቃውሞ የህዝብን ጥያቄ ይዞ ያመጸባቸው የኔ ነው ያሉት የክብር ዘበኛ ሰራዊት ነበር። ምክንያቱም ከመሪ በላይ ህዝብ ስለሚበልጥበት ነው። ይህ ሁኔታ በደርግ ጊዜም ቀጥሎ በህዝባዊው ሀቀኛ የጦር አዛዦችና ከመንግስት የፖለቲካ ካድሬዎች ጋር የተደረገ ግብግብ ነበር። ደርግ ጦሩን የሚያዝ ቢሆንም ለብቻው ካደራጀው ነበልባል ጦሩ በስተቀር በመከላከያው ውስጥ ሙሉ በሙሉ ተቀባይነት አልነበረውም። ከዚህ በኋላ የመጣው ወያኔ መከላከያን የግል ንብረቱና የሜዳ ፋኖ ማላገጫ በማስደረጉ አስከትሎ ያመጣቸውን የሜዳ ተዋጊዎች የሚሊተሪ የማዕረግ ስም እየሰጠ ደረደራቸው። ምርኮኞችም ሚና ተጫውተዋል። መለስ ዜናዊና ቀንደኛ የወያኔ አለቆች የበላይነቱን ይዘው ተቆጣጠሩት። ለዚህም ትልቁ መሳሪያ የኢትዮጵያን ህዝብ በዘርና በቋንቋ መከፋፈል ነበር። ይህ አስተሳሰብ በቀላሉ የሚፈጸም ባለመሆኑ የተለያዩ ቋንቋ ተናጋሪዎች ከደርግ ምርኮኞች ለቃቅሞ በኤርትራ ምድር በኢሳያስ ቡራኬ ቀለባቸው እየተሰፈረ ሲሰለጥኑ ከርመው ነበር። ያ ሁሉ ኢትዮጵያን እንዲያፈርሱ ለማድረግ ነበር። በውጤቱም በኦነግና በአብይ ኦህዴድ አቀናባሪነት የተፈጠረው ዛሬ ቄሮ በሚል የሚንቀሳቀሰው የገዳዮች ቡድን በኦሮሞ ስም ተደራጅቶ በአማራ ማህበረሰብ ላይ ጥቃት እንዲፈጽም ተደርጓል። ይህ በኦሮሞና በትግሬ ማህበረሰብ ስም በወያኔና በኦነግ ስር ተደራጅተው ኢትዮጵያን ለማፍረስ የኦርቶዶክስ እምነትንና የአማራ ማህበረሰብን ለማጥፋት ላለፉት 30 አመታት ሲሰሩ ቆይተው ዛሬ አጠናቀናል በሚል ተነሳስተው በሰው ሞት እየተዝናኑ ህዝብን አሸማቀናል፣ አንገቱን አስደፍተናል ያሉበት ጊዜ ላይ ተደርሷል። ይህ የቆየ የጠላት መመሪያ አማራውን በተለያየ ወቅትና በተቀነባበረ ጥቃት እንዲፈጸምበት ያደረገ በመሆኑ በመጀመሪያው ዙር የባዕድ ማደጎ የሆኑትን እንደ ኢሳያስ አፈወርቅና መለስ ዜናዊ አይነቶቹን አሰልፎ ነው ዝግጅቱን የጀመረው። በሁለተኛው ዙር ላይ እነ ዳውድ ኢብሳን በእነሱም የተፈጠሩትን እነ በቀለ ገርባን እነ ጃዋርን አጥፎ ደግፎ ለጭፍጨፋ አብቅቷቸዋል። እነ ሌንጮ ባቲ፣ እነ ሽመልስ፣ እነ ታከለንና ታየ ደንዳን የመሳሰሉ ዘረኛ ግልገሎችንና ሌሎችንም በኢትዮጵያ ስም የሚያጭበረብሩ ወሮበሎችን አሰልፈው ጥፋቱን አካሂደዋል። እነዚህ የፈጠሯቸው የወያኔ ካድሬዎችና የቄሮ ማፊያዎችን አሰማርተው በአገርና በህዝብ ላይ በተለይም ኢትዮጵያዊ ነኝ በሚለው ማህበረሰብ ላይ እንደ አማራና ዶርዜ፣ ጉራጌ፣ ኮንሶ አይነቶቹን ጨፍጭፈዋል። ኢሳያስ ከኮሎኔሉ ጋር ጥብቅ ጓደኝነቱን እንዲፈጥር ያደረጉትም እነሱ ናቸው። ወያኔ ከህብረቱ የወጣው በሰረቀው ሀብት ልቡ አብጦ አሳዳጊዎቹ የሚሉትንም አልቀበል በማለቱና ሌላ ጌታ ፍለጋ ሲንደፋደፍ በመያዙ ነው። የማስታወስ ችሎታው አጭር ነው የተባለለት አማራም ጠባቂው አምላክ ተከላክሎለታል እንጂ ውጤቱ ከዚህም የከፋ በሆነ ነበር። የማስተዋስ ችሎታው አጭር ነው የተባለለት አማራም ጠባቂው አምላክ ተከላክሎለታል እንጂ ውጤቱ ከዚህም የከፋ በሆነ ነበር። የማስተዋስ ችሎታው አጭር ነው ተብሎ እንደተፈቸው አንዳንዱ አማራ ጥላትና ወዳጁን መለየት አጥቶት ከገዳዩ ጋር አብሮ ሲያጨበጭብ የተመለከተው ሌላም ስም ቢሰጠው ሊያስከፋ የሚችል አይሆንም። አብሮ ሲያጨበጭብ መታየቱ ምስክር ሆኗልና። ያም ሆኖ ግን የኢትዮጵያ ሕዝብ መከራውን ሁሉ ተጋፍጦ ወያኔዎችን እርስ በርሳቸው አናቅሮ አንዱ አባራሪ ሌላው ተባራሪ ሲሆኑ መመልከት ችሏልና ደስታው እጥፍ ድርብ ነው። መከላከያ ኃይሉ ምን ጊዜም ከሕዝብ ጎን መቆም ከሕዝብ ፊት ቀድሞ ጥቃቱን መከላከል ግዳጁ ነውና ቃሉን በተግባር ተርጉሞ አሳይቷል። የቁርጥ ቀን ሲመጣ መከላከያ ከሕዝብ ጎን መቆሙ አጠራጣሪ አይደለም። ጠላትን እየሰለለና እየደበቀ ከጥቃት የሚያድነው ሕዝብ እንጂ የመሪ የጦር ስልት አይደለም። ጦርነቱ እስከተገባ በኋላ በቅርብ ካለው ወገኑ የበለጠ የራዲዮ መገናኛው አይረዳውም። ሕዝብ ከወደደ ይደብቃል፣ አብሮ ይሞታል። ከጠላ ግን ያጋልጣል፣ ለጠላት አሳልፎ ይሰጣል፣ መደበቂያ ያሳጣል። ሕዝብ ኃያል መሆኑን ማመን መቀበል የግድ ነው። መከላከያው የሕዝብ እንጂ የገዢዎች አይደለም። ድል ለኢትዮጵያ ሕዝብ። የወያኔ ጉዲፈቻዎች የአረብ ገኛዎችና ሁሉ ከኛ ከኛ በሃማ ሱማ በርክኮ ጸሎት ተነጥፎ ልመና ለአምላክ ከሆነ እንጂ ለሰው ማይሰራ ጎንበስ ያሉለት ሰው ልመና ይበዛበት መርገጥ መቅበር እንጂ ማዘን አይመጣለት። ደርግና ጭፍሮቹ በሰላማዊ ትግል ተሸናፊ መሆናቸውን ሲረዱ የአፋን ለማጥፋት ወስነው እርምጃ መውሰድ ጀመሩ። የቤት ለቤት አሰሳን ንድፍ ለደርጉ ያቀረበው መኢሶን ሲሆን የዚህ ቡድን መሪ ከበደ መንገሻ ዋና ሚና እንደነበረው የሰማነውም ጉዳይ ነበር። ለመከላከል ተገቢውን እርምጃ መውሰድ ስንልም ከጠላት ጎራ ወሳኝ ሚና ያላቸውን ማስወገድ በሚል ኢላማችንን መርጠናል። መንግስቱ ኃይለማርያምን መምታቱ ቢሳካ የደርጉ ሂደትና ይዘት ይለወጥ ነበር። ይህን ደግሞ በደርግ ውስጥ የነበሩትም ያረጋገጡልን ነበር። መይሶኖች ከወንጀል ነጻ አልነበሩም። ከቅርብ ጊዜ ወዲህ ታሪክን በራዦች ነፍሰ ገዳዮችን እነ ሸዋሉልን ሳይቀር አዳንቀውና ያልሆነ ታሪክ ሰጥተው ወይኔያቸውን ሊያጠፉብን ሲሞክሩ አድምጠናቸዋል። ጋዜጠኛና የኪነት ሰው ብለው ሊያወድሷት የፈለጓት ይህች ሴት በጉለሌ ዮሐንስ ሰፈር ወዘተ ስንቱን ወጣት የበላች አውሬ ነበረችና የሚገባትን ቅጣት ማግኘቷ ምንም ቅር የሚያሰኘል ቢሆን አልቻለም። እንዲያውም ድርጅቱ መወቀስ ካለበት ጸረ ሕዝቦችን በብዛት ሊቀጣ አለመቻሉ ብቻ ነው። በመቶ ሺህ ደረጃ ሕዝብን የፈጀም ስርዓትን ማውገዝ ትተው ሰለባውን ሊወቅሱ የተነሱትን ጆሮ አንሰጣቸውም። በሰላም እንታገል ሲባል መልሱ ጥይት የሆነውን አገዛዝ አንገት ለእርድ ልንሰጠው ስላልመረጥ ታግለነዋል። በሚገባው መንገድ አቅም የለንምና እንንበርከክለት አላልንም። ይህን አይነት መጎንበስ እስካሁንም አልተጠናወተንም። ትግላችን ስልት አልባ ቢሆን ኖሮ የስንቱን ሕዝብ ድጋፍ ዛሬም ትናንትም ባላገኘን ነበር ማለትም እንችላለን። የኢህአፓ ጀግኖች አኩሪ ታሪክ ጽፈው በራስ አነሳሽነትና አፍላቂነት አስደናቂ ታሪክ አስመዝግበው ያርበኞች ወራሽ ልጆች ሆነው አልፈዋል። የደረሰባቸው ሲየልና ግፍ ቀላል አልነበረም። ግን ሞት ለፋሽስት ይያሉ በሞት አይፈሪነት ግንባራቸውን ለጥይት ሰጡ እንጂ ከዚያ ጊዜ ጀምሮ ያየነውን የፈሪ ማላዘን አሰምተው የፈሪ ታሪክ ለቀጣይ ትውልድ አላስተላለፉም። የያፓ መሪዎችም በትግሉ እሳት ከጓዶቻቸው ጎን ተማግደው ተሰው እንጂ ህዝብን አላሳፈሩም። ተስፋይ ደብሳይ የመይሶን አባል ጠቋሚ አጋልጦት ከፎቅ ተወርውሮ ወድቆ ተሰዋ እንጂ እጁን ለጠላት ሰጥቶ የሚያውቀውን ምስጢር ሁሉ ዘግስኮ ጓዶቹን አልጎዳም። ተክሉ ተፈራ በአሰሳ ጊዜ በአዲስ አበባ እንደነ ሙሉጌታ ዜናና ተካልኝ ወልደ አማኑኤል ሕይወቱን ሰጠ። ዮሐንስ ብርሃኔ ከመላኩ ማርቆስ ነጋ አየለና የእንግሊዝ ተወላጅ አባላችን ጋር በአቃቂ ተገደለ። ስዩም ከበደ፣ ይትባረክ ሕዝቅያስ፣ ሙልጌታ ሱልጣን፣ ውብሸት ረታ ወዘተ ወዘተ ብዙዎች ሕይወት ገብረዋል። ዛሬ መርዛም ምላሳቸውን የዘረጉብን ናዝራዊዎችና ያህ ትውልድ ብለው የሚያላዝኑብን ማፈሪያዎች የዚያን የኢሃፓ ጀግኖች ድፍረት ሆነ ወኔ ቅንጣቱንም ሊያሳዩ ያልቻሉ፣ ቅንጣትም የኢትዮጵያዊነትና መስዋዕትነትን ሊያንጸባርቁ ያልቻሉ ናቸው። የድርጅቱ መሪዎች መስዋዕታቸውና በኋላም በከተማ ቀሪ ሊሆን የቻለው ያመራር አባል አንድ ብቻ መሆኑ ብዙ ችግርና ጉዳት ማስከተሉም የታሪካችን አካል ነው። ግፍ ያስችላል ሲባል ዘመኑ አለፈና ሞት ይሻለኝ ማለት ከመላስ ጠፋና ተጎን ብሶ መጫን መወቀጥ መረገጥ ተወዶ ታቀፈ ተመርጦ መሰንበት። መለስ ብለን ሰብሰብ አድርገን ስናቀርበው ድርጅታችንን ማንም አላቋቋመውም እኛው እንጂ። ወደ ሱዳን ስደት ስንገባና በቡሪ ፖሊስ ኮሌጅ በቁም እስር 6 ወር ስናሳልፍ ከሱዳኖቹ አስፈቀደው የጠየቁን በስደት ላይ የነበሩና በደርግ ጊዜ ወደ ኢትዮጵያ የተመለሱት አቶ ስዩምና ኋላ በጀባ ኮማንድ በተባለው የተገደለው ኪዳኔ ነበሩ። እኛ ካርቱም ስንደርስ የነቅነቅ ቡድን መሪው በአጼው አፋኞች ካርቱም ተገድሎ ነበርና አላገኘነውም። ከጠባቂዎች ተደብቀን አጥር ዘለን በካርቱም ከተማ ልናገኛቸው የጣርነው የሱዳን ተራማጅ ድርጅቶችና የግራ ፓርቲ ቅንጣትም አልጠቀሙንም አልረዱንም። ወደ ኢትዮጵያ አንመልሳቸውም ብለው የደገፉን እነ ኮሎኔል ሐሺም አልአታና ሌሎች የታሰርንበት ቦታ መጥተው የጠየቁንና ድጋፍ የሰጡንን ከፍተኛ መኮንኖች ፈንቅለ መንግስት ሞከሩብኝ ብሎ ጃፋር ኒሜሪ ወደ ኋላ ገሏቸዋል። አስረክቡን ወይ አስወጡልን በሚል አጼው ወደ ካርቱም ስብሰባ እንደማይመጡ በመገለጹ በግድ ወደ አልጀርስ አባረሩን። ከተወሰነ ጊዜ በኋላ በዚያ ያሉትን ልዩ ልዩ ኤምባሲዎች ቀርበን እርዳታ የጠየቅናቸው ቅንጣትም አልረዱን። ቻይናዎቹ ሊገናኙንም አልፈለጉም። ሰሜን ኮሪያኖች ለመሪያቸው ኪም ኢል ሱንግ ውዳሴ ጽፈው እንድንፈርም ብቻ ነው የፈለጉት። ኩባዎች ሊያገኙን ሊሰሙንም አልፈለጉም። ሊሰሙን ሊያዳምጡን ዝግጁ የነበሩት የፓለስታይን ፍልስጤም ድርጅት PLO ተወካዮች ነበሩ። ስለ ዓለም አቀፍ ታጋይ ተብዬዎች ትብብር ይዘትም በቂ ትምህርትንም ገና ከመጀመሪያው ስላገኘን ንቃት ገበየን። ስለ ሀቅና ዲስኩር ልዩነትም ከአልጄሪያ ተመክሮ ትምህርትን መገብየትም ችለናል። በሴቶች ቀን አለሴቶች ነጻነት አብዮት ግብ አይመታም ብለው ባንዲራ በከተማይቱ የሚለጥፉት ገዢዎች ያሰፈኑት ስርዓት ግን ሴቶችን በግፍ የሚበድል አምባገነን እንደሆነ ልንታዘበው ችለናል። ብልጭ ብልጭ የስሙላ እርምጃዎችን መውሰድም ሆነ ዲስኩር ምንም ትርጉም እንደሌለው በተጨባጭም አይተናል። ምናልባትም ለዚህም ይሆናል ተቅለስላሹ የኦዴድ ሹም ገና ከመጀመሪያው አፍ ሲያበዛ የነቃንበት። ሶሻሊስትና ተራማጅ ነን ይሉ የነበሩትም ብሔረተኛና አድርባይ መሆናቸውንም ከአንቢታቸው ጊዜና አልፎ ስናገኛቸውም ተረድተናል። የኢትዮጵያን ጥቅም ያስቀደምን በመሆናችን ተቋቋም ነው እንጂ ፈተናው ብዙ ነበር ማለት ይቻላል። አልጀርስ ከተማ ያገሬው ደሃ ነዋሪዎች ሰፈር በነበረው ካስባህ ቀበሌ በኮሾ ሆቴል እኛና ለውትድርና ፍልጠና የመጡ የነበሩ የደቡብ አፍሪካ ኮንግሬስ አባላትን እኛ ሰባታችንን በሁለት ክፍል እነሱንም እንዲሁ በማጨቅ በመጥፎ ይዘውን የነበረነውና ከነበረበት ችግር ወጥቶ ለድርጅት መስረታው በሚገባ ለመንቀሳቀስ አስቸጋሪ ነበር። ያፓን የመሰረት ነው ሂደቱ አልጋ ባልጋ ሆኖልን አይደለም ለማለት ነው። በነበርንበት ሆቴል የረሃብ አድማ አድርገን በጉልበት ቤት ተከራይተን ባለስልጣኖቹ ክራይ እንዲከፍሉ ብናደርግም የአልጄሪያ መንግስት በተጨባጭ ጸረ ግራ ስለነበር ቢሮ ሳይሰጠን ነው አገሩን ጥለን የወጣ ነው። በይስሙላ ደረጃ ይህ የቡሜዲያን አገዛዝ በርካታ የግራ ኃይሎችና የነጻነት ተዋጊዎች ከብራዚል እስከ አየርላንድ ለአሜሪካ ጥቁር አነሮች ለአፍሪካ የነጻነት ትግል ድርጅቶች ሁሉ ቢሮዎችም ሰጥቶ የነበር ቢሆንም በተጨባጭ የራሱ ህዝብ ላይ ግን ጨቋኝና አምባገነን አገዛዝን ያሰፈነ ነበር። ደርግን ለመጀመሪያ ገና ሳይመጣ ያገኘነውና ያወቅነው በኮሎኔል ቡመዲየን ተመራ በነበረችው በአልጄሪያ ነበርና አገር ወዳድ መስለው መኮንኖቹ አብዮት አደናቅፈው ለስልጣን ሲበቁ አላደናገሩንም ማለትም እችላለሁ። ወደ ሱዳንም ወደ ሶማሊያም ወደ ኬንያም ያንዴ የወጡት ስደተኞች የዛሬዎቹ እየደረሰባቸው ካለው ችግርና በደል ባይወዳደርም ብዙዎቹ ብዙ ችግርን መቻል ተገደዋል። በአገር ቤትም ወጣቶች ለመመልመልም ዝግጁ ሆነው የበሱበት ሁኔታ አልተከሰተም። ፓርቲ ሲባል ኋላ ነፍሰ ገዳይ የሆነው ግርማ ከበደ ይል እንደነበረው ብዙዎቹ የጭፈራ ፓርቲ ማለታቸው ብቻ ነበር። ጸንተን ስለቆየን ድርጅትም ሊመሰረት ኢሃሰም ሊደራጅ ቻለ። ሰራዊቱን ወስኖ የመሰረተው ፓርቲው ራሱ ሲቋቋም ነው። አባሎች የሚሆኑት ከየቦታው በፓርቲው አካላት ተመርጠውና ተመልምለው ወደ ተዘጋጀላቸው የስልጠና ቦታ አመሩ። የሰራዊቱ የመጀመሪያዎቹ የሰለጠኑ ተዋጊዎች ሆኑ በኤርትራ ሜዳ አግኝተዋቸው ወደ አሲምባ የወሰዷቸው ግለሰቦች ሰራዊቱን መስራች ሊባሉ አይችሉም። ይህ ደግሞ ሀቅን ለማስፈር እንጂ ሁሉም ታግለው ያደረጉትን አስተዋጽኦ የሚቀንስ አይደለም። በቅጥፈት ግን ራሳቸውን የሰራዊቱ መስራች ነበር ማለት የጀመሩትንም ማጋለጥና መተርተሩ ያብቃ ማለት ግዴታችን ነው። ይህን ካልኩ ዘንዳ በዚያን ጊዜ በገዳሪፍ እና ሌሎች የሱዳን ከተሞችና ድንበር በሰራዊቱና በውጭ መዋቅር መስመር ለመዘርጋት ድንጋይ ፈላጭ ከሰል አክሳይና ሻጭና ሌሎችንም ሽፋኖች ይዘው በመከራ የሰሩትንም ጓዶች ማስታወስ እፈልጋለሁ። አስርቱ ቃላት የነመለስ መንጋ ቅዱስ መጽሐፋቸው የቄሮዎች መንጋ ቀላል ነው ግልጽ ነው ጀምሮ እስኪጨርስ ገንጠል ገንጠል ባይ ነው። ነገሮችን በተከሰቱበት ተጨባጭ ሁኔታ አዛምዶ ማየት መገምገም ተገቢ ነው። ለምንስ ወደ አሲምባ ማቅናት ተገደድ? ለምንስ በሻቢያ በኩል ወደ ትግራይ መግባትን ወሰን? ለምንስ ትግራይን መረጥ? ዛሬ በኋላ መብራት ያባይ ወኖሮ ማለት ቢቻልም በነበርንበት ተጨባጭ ሁኔታ ያገኘነው አማራጭ ይህ ብቻ ነበር ማለት እንችላለን። በሶማሊያ በኩል በዚያው ዘልቆ በጊዜው አምጾ ከነበረው ከዋቀው ኩቱ ጋር ተስማምቶ መታገል የሚለው ቢመረጥም የመሬት ላራሹ ጥያቄና የብሔረሰብ እኩልነት ጥያቄ የሚታይበት ባለጫካ መሬት ነው በሚል ቢሞከርም በኒያዝ ዚያድ ባሬ ቀጥተኛ ሻጥር ሊደናቀፍ ችሏል። ዚያድ ባሬ ከምዕራብ ሶማሊያ ነጻ አውጪ ግንባር ጋር ተፈራረሙና ማለትም ሲሶ ኢትዮጵያ የሶማሊያ ግዛት ነው ብላችሁ ተቀበሉና ሁሉም ይሆናል እስከሚኤሶ ድረስም ብረት ጥይት እናመጣለን ያለውን ልንቀበለው አልቻልንም። የኢትዮጵያ መንግስት ስላልሆን በአገር ድንበር ላይ የመደራደር يهزب فقادم يلنم بميل سنكبل كرن ويانيغن ودياونو بمكبلو بمقادشو بيرو የዲፕሎማት ፓስፖርቶች ሙሉ ወታደራዊና የገንዘብ እርዳታ ተሰጣቸው። የጦርነት መግለጫ ሲያወጡ ለሶማሊያ ልዩ መግለጫ ያዘጋጁ ያበሻን ወታደር ደመሰስን በሚል የነዚያድ ባሬን አነጋገርም አጻጻፈም ቀጥተው ነበር። የማይነካበት መስሎት ዛሬ በአማርኛና በኦሮምኛ የሚናገረው የተቃረነ የሆነበት የኦዲፋው ሹም እዚያን እዚያ ሌላ ማለትን መጻፍንም ያስተማረው ወያኔ እንደሆነ ምንም ጥርጥር የለውም። በባሊኖ በቦሌ ይባል የነበረው ሁለቱም ባለመቻሉ አቲምባ የሚለው ሐሳብ የቀረበው ያሊቴና አዲሮብ ተወላጅ በሆነውና አካባቢውን በሚያውቀው በጓድ ተስፋዬ ደበሳይ ነበር። በዚህ መሰረት በሮማ ከተማ ጣሊያን ተማሪ የነበረውና ዛሬ በህይወት የሌለው ጳውሎስ ተመልምሎ ወደ ቦታው ተላከ። አንድ የወያኔ ደጋፊ የሆነና ያንጃው አዳናቂም እንደጻፈው ሳይሆን በድርጅቱ መሪዎች መሃል ያኔ በትጥቅ ከተገል መጀመር አለመጀመር ላይ ምንም ልዩነት አልነበረም። ባልጄሪያ ያለን ከሰባታችን አንዱ ትውልደ ኤርትራ ነበርና በዛ በኩል ገብቼ ጀብሃን ለመለወጥ አስተዋጽኦ ማድረግ ይሻላል በሚል ካልጀር በጀብሃ ድጋፍ ወደ ሱዳን ሊሄድ ችሎም ነበርና መሃላችን አልተገኘም። ይግለሰብ የኤርትራውን ግንባር ከርቶ ወደ ደርግ በመግባት ከሻለቃ ዳዊት ጋር ባስመራ ሰርቷል። የሰው መጨረሻው ለማለት እንጂ መጠቀስም ያለበት አልነበረም። ዛሬም በመቀሌ የወያኔ ደጋፊ ሆኖ ባለበት በድርጅቱ ላይ ቅጥፈትን በመጽሐፍ ትውልድም እንዲያውቅ በሚል መልክ የደረደረው ግለሰብ ደግሞ ለማያቀው ነገር ምስክር ሊያደርገውም ጥሯል። መጀመሪያ ያገኙን የጀፋ ሰዎች ቢሆኑም በኤደን የጀፋ መሪ ሄሩይተርላ ባይሩና ብራነ መስቀል ተገናኝተው ያኔ ጀፋና እነ ኢሳይያስ ኦስማን ሳላፋቤ በነበራቸው ቅራኔ ተነሳ ሄሩይ ሻቢያ የሚባል እንቅስቃሴ የለምና ከነሱም አትገናኙ ብሎ ጫና ሊያደርግ ሲጥር ከብራነ መስቀልና ሌሎችም ጋር ሊስማማ ባለመቻሉ ከጀፋ ጋር ግንኙነታችን ሳይጀምር ወደ መቋረጥ ቢልም ላለመበጠስ ብዙ ተሞክሮ ነበር። ሻቢያ ከመጀመሪያውም የኢትዮጵያ ቀኝ ግዛት ካላላችሁን በሚል ወደ ትግራይ ጉዞውን ሊያደናቅፈና ሊያዘገይ ከመጣሩ ባሻገር ብራነ መስቀልን የወያኔ መሪ ሁን ብለው ለማግባባት ሽማግሌ የትግራይ ትግርኛ ቀንቃኝ አቶ ወልደ አብ ወልደ ማርያም ጭምር ሞክረውት ነበር። ይህ ሰዎች በናቅፋ እያሉ ወያኔን አቻኩለው ወደ ትግራይ አስቀድመው አስገቡ። ባለፈው ዓመት ኢሳይያስ ራሱን ዳመነው ችግራችን የቀኝ ግዛት ነን ባይነታቸውን በሁሉም መስቅ አልቀበል ስላልናቸው ሲሆን እስከ መገንጠል የሚለው አቋም በቀጥታ መለያየትን የማይደግፍ ነውና አንቀበልም ብለዋል። ቢያንስ በግንዛቤ ደረጃ ዛሬ ግንጠላን ደገፉ ከሚሉን ምንጣፎች የተሻለ ግንዛቤ ነበራቸው ማለት እንችላለን። እዚህ ላይ ነጠላ ሰረዝ ላድርግና ዶክተር ተስፋዬ ደበሳይን በጄኔቭ እንድንገናኘው ተስፋዬን ይገናኙት የነበሩት አምባሳደር ሚካኤል ነበሩ ለብርሃነ መስቀል የተቆሙት። ባሉትም መሰረት ተስፋዬ ፈቃደኛ ሆኖ እኔና ብርሃነ መስቀል አግኝተነው በተደጋጋሚ ተወያይተን የድርጅት መስረታውን ውጥን ካቀረብንለት በኋላ ተስማምቶ አብረን ልንሰራ ችለናል። በህይወቴ ካወቅኳቸው ብልህና ባለችሎታ ሰው ጭምትና ትውት ሰው ግን ሲቀርቡት በጣም ተጫዋች የነበረ ሰው እንዳስመሰከረውም ቆራጥ ኢትዮጵያዊ ሰው አንደኛው ተስፋዬ ነበር። ጸጋዬ ከአቲምባ ወደ አዲስ አበባ በ1967 ዓመተ ምህረት በእቡ ሲጓዝ አቲምባ ድረስ መጥቶ አብሮት የተመለሰው ተስፋዬ ነበር። ሐሰት የሚረጩብን ማንሳት ባይፈልጉም በአራተኛው የአመራር ስብሰባችን ባሳለፍነው ውሳኔ ሁለቱም ማለትም ጀብሃም ሻቢያም የኢትዮጵያ ጠላቶች ናቸው በሚል ደምድመናል። በግንባሮቹም ውስጥ ችግሮቹ ሲከሰቱ በጀብሃ ፋሉል ያሏቸው በሻቢያ መንካ ያሏቸውን በልዩ መንገድና ባለን አቅማችን ልንረዳቸው ሞከረናል። ከወያኔ ወግነው ከወጉም በኋላ ግን ስለ ግንባሮቹ ማንነት ምንም ብዥታ አልነበረንም። ባን አሜሪካ የነበሩት አባሎችና ደጋፊዎችም በጋዜጣቸው የግንባሮቹን ጠባብ ብሔረተኝነት አውግዘው በማውጣታቸው ሻቢያ በድርጅታችን ላይ ጥርሱን ነከሰ። በሏቸው ብለን አዘን እንዳላጻፍ ብንነግራቸው በእነሱ የማህበራት ነጻነት አይታሰብምና ድርጅቱ አጠቃን ብለው አመረሩብን። ይሃፓ እየተጠናከረ ሲመጣም ትልቋ ኢትዮጵያ አባይ ትምክህተኞች ተጠናከሩ ብለው ሊወጉን ወሰኑ። በጎረቤት አገሮችና በአረቦች ዘንድም ዘመቱብን። በረሃቡ ሰበብና ሽፋን ምዕራባውያንና አረቦች ሲረዷቸውና ሲጠናከሩም በጸረ ይሃፓው ስብስብ ተሰላፊ ሆነው ብዙ ጎድተውናል። ሻቢያም ዚያድ ባሬም ሰርጎ ገቦችን በተከታታይ ሊልኩብን መሞከራቸው ሚስጥር አይደለም። የአሜሪካው ሲአይኤም በዚሁ መልክ ተፈታትኖናል። ዛሬም አለቀቀን። ከመጋረጃ በስተጀርባ የነበረውን ግብግብ ቀርቶ የይፋውንም የማያውቁት ግን ለትችት የሚቅበዘበዙት ጠላቶች ድርጅቱና ኢትዮጵያን ሊያጠፉ ሲጥሩ ድምጻቸውም አይሰማም ነበር። ያለፈው አልፎና የፈለጉት ተሟልቶላቸው ካበቃም በኋላ በምስራቅ አፍሪካ ዞረው ለይሃፓ እንዳትረዱ ብለው በተለይ በኡጋንዳና ደቡብ ሱዳን አማጽያኖች ጋር እንቅፋት ሆነውብናል። በምስራቅ አፍሪካ የውያኔ ጥቅም አስጠባቂ የነበረው የእንግሊዝ ኤምባሲ ሲሆን አሜሪካም ወደ ናይሮቢ ቅጥረኛዋን አብዱል አባቦራን ልካ እናገኘው የነበረውን ሟቹን ጆ ጋራንግን ወዮልህ ከነሱ ከተባበርክ በሚል አስፈራርተውት እንደነበር ነግሮኛል። ወያኔ የደቡብ ሱዳን አማጽያንን ካባረረች በኋላ በፓስፖርት እደሳና በሌሎች መስክም የተባበርናቸው የጋራንግ ተከታዮች ነጻ ሲወጡና ለስልጣን ሲበቁ ከወያኔ ጋር እጅና ጓንት ሆኑ እንጂ እኛን ሊደግፉንም እንደማይፈልጉም ሆነ እንደማይደፍሩ ባለስልጣኖቹ ነግረውናል። ተመሳሳይ ክህደትን ከነ ጃኮብ ዙማ ከናሚቢያው ሳምኒዮማ የተገደለውን ሳሞራ ማቼልን ሆነ የሞተውን አጉስቲኖ ኔቶን ባንጎላ ከተኩት ወዘተ ያየነው ነውና እንዲያው ሌላ ታሪክ ብዬ ልለፈው። ቂም ቢኖረንም ሱዳን ከወያኔ ሲጋጭ ሁኔታውን ተጠቅመን ያግን መስርተን በሱዳን መሬት አልፈን ወደ ቋራ ልንዘልቅ እንደቻልነው ሁሉ ወያኔና ሻቢያ ሲጋጩ ሻቢያ እንገናኝ ባለው መሰረት በዚያው በዋሽንግተንም በልዩ ልዩ ቦታዎችም አግኝተናቸዋል። እንዴት ከሻቢያ ይነጋገራሉ ላለው ወያኔ የድርጅታችንን አቋምና ፖለቲካ ወያኔ አይወስንልንም ከማለታችን ባሻገር ጓዶች ኢትዮጵያን እስካልጎዳ ድረስ አመራር ከማንም ሊገናኝ ይችላል ባሉን መሰረት ከጠቀመ በሚል ተገናኝተናል። ያኔ ከሻቢያ ተገናኙ እገሌና እገሌም አስመራ ሄዱ ብለው ያወገዙንም ውሎ አድሮ በዚያው መሄድ ብቻ ሳይሆን መነጠፋቸውን ህዝብ ታዝቧል። በአዲስ አበባ የአሳማ ስጋን በጥጃ ስጋ ሽፋን ለባለስልጣኖች ይሸጥ የነበረው የጣሊያን ተወላጅ ስም እየጠራ እነገሌ እነገሌ ደንበኞቼ ናቸው ግን እኔ አይነግሩም ዝም የርሶም ስም ማን ነው ብሎ ጠየቀ እንደተባለው እንዳይሆንብን ብለን እንጂ እነማን በሚስጥር ሻቢያ ጋር እንደሄዱ ማወቅ ብቻ ሳይሆን ይሄዱም ሲነሱ እስከ መምከርና ማስጠንቀቂያ መስጠትም ደርሰን ነበር። ወሬ ቢበዛ ባህያ ይጫንም ብለን እንለፈውና ለማንኛውም እኛ ባደረግናቸው ውይይቶች የሻቢያ አቋም ሁኔታዎችን አጢኖ ለኢትዮጵያም ለኤርትራም ህዝብ በሚጠቅም ጎዳና ለመጓዝ ሳይሆን ሊጠቀምብን መሆኑን መገንዘብ ስለቻል ይቅርብን ጎመን በጤና ብለን ግንኙነቱ ተቋርጧል። ሌሎችም ወደዚያ ሄደው የከረሙት ምንም ሳይፈይዱ ቀርተዋል። ልክ አዲስ አበባ በወያኔ ስር እንደነበሩት የሻቢያ ተቃዋሚዎች ሻቢያን ተገና አድርጎ ወያኔን መታገል የሚቻል አልነበረም አልሆነም። ኦነግማ ጋራዥ ገብቶ አንጃ በአንጃ መሆንን ነው ያተረፈው። ሻቢያ ወያኔን ሊያጠቃ ካለመፈለጉ ባሻገር ማንነቱን ቅንጣትም ሊቀይር ባለመቻሉም ነው። በመጨረሻም የኦዴዱን አለቃ አሜሪካና አረቦች ለስልጣን ሲያበቁና ለሻቢያ ጥቅም እንዲቆም ሲያደርጉት ኦነግም ወደ አዲስ አበባ ሊዘልቅ በቅቷል። ስለቀጣዩ زرزرين بلين اي نورم لنقرو قنا مازازو على اللقم جمرنجي سلام نو يلونال مفتهي منقدو يلونال لايتقمم تمنجا منساتو سلاماوي هنن عبيت بنلاتشو لهايلن ياقومو لايكر ماتيزاتشو يهبا انقوان باقر دن صلاليا من لدقف كرتو بأفريكا درجة عندن نتن پان أفريكان مهونن بسيوريم بتقبارم سيقفا يقوي درجة نبر بتماري درجة سالدن بزاريوا زيمبابيوين يعني روديزيا لاي يعني اسميز يتبالو نج غجي براسو الساني نسال نتياوج انجليز اجوال لبت بميل بانجليز انباسي لاي تسلفانال سفا بالا درجة لغمو روبرت كينيدي نا هوبرت أنفري سيمتوم يتاك اومو سلفو تشاك كايدن فاندير اتشون نا عند دولار اتشون لتابل اتشو بلن لكو سانال بيهبا درجام كتاقا انكسك كاسيوش غار سرتنال لدبوب افريكا بودنوش يهاجر اتشون پاسپورتوش بميك جنيو باتشو منگدو اتشاك نيسن جستن بسرقا غامي ستنا اتشوال والجرس كتما كاميريكا تقور انروش كافريكا ينس أنت جنباروش وزت عبراني سرانشون خالم لسر عرف موي يكينياو موا كينيا يمستر بودن بغن زبم بمقواقوا جاورة قطوشم قوارا درس عمت توبا ما سلطنم مع التميع جستيتنر بزجاو بنايروبي بمستتم وزت تببر أدرغنال خوديف جوننا لدبوب سوداننا لنك عقاميم بزو تببر أدرغن الله جوال يهن هلو يمنلو عندم يمستر النتو جزي ثلال لفسيهن بمسارتو جن كيتب كالفن لأفريكا عندنتم بتج أباج يك عمن نبر لمالتم نو يجن تلا عندتم ماتنت بسو نتاجشن النبرنم لمالتم نو زارم حد تنيا يهبالي جوش كتباب النتنا جن تلا جار خود النجربا ناتشو دقاقمن اندالنو باقراتشن جنا ادرجت تقل باهل بالجاب بربت لنستقل تنستاننا يمكرنن بمهنو كبرت زغت اندميلوت سهتت مثل سماتشن الكرم كسهتت يميرك بتقبار يمايفتن يسوفا فاننا يكمت فاقاي بيتشانو سمات سيوتش اندميلوتم لمن تفاصاتشو تبال نبلن اندق بزوتشو شموش عرفا دفاكي فانون براساتشن بيجسف سواتشن راساتشن لما تجتنا بهيسنا قليسم فتقبارم لمارم ترانال عندان دوش راسنا واردو لاواراج مستس بلو ياشوفو بات هيسنا قليس وانو متارم يا مساريتشن نبر بزوش باهونو جزي تفاتاتشن يميلوت اندياوم كودا ديموكراسيو كمي قبو وليلك اتقبا مادرق سنسراتن قدان بميلنو يا قويان تبرتي تنكرة ديسيبتلين نو بزوانو يبالاينات شون مرخنا يهزب وصانين ندقمو لهونا انباغنن ويم يقو بزالكا اصالفن الفتنم لزينو درق منقستون ملس ويانين برانا مسكالانجان اسم الصاي موسيون كلو يتاقل نونا بمتاقلم لاي يالنو يدرجتون مرخ يميو السنوت عبالات ناتشو ماچون سمريتونم ين سنادرگ يقولينو ليو گبايوچ ملستنيا سبسباوچ وزت بمادرگنو رجم ادمي يالين بايو اونگ لمثالي ملا بالوتو ناسوكلو تقلالا گباي ادرگوم اياوق امرارو تسبسبو بچاون يوسنال يسبسباون وچيتم بزون گيزي وچيوچو يوسنولتال يونگ رجم تاريخ يهنو عطوصا الجنزوت يهدو شعبيانو دم بيدول ليسكبو دغمو ويانينو لنقرو كدم يمنو قاتشو انو قتشنا كدرد فرطتو يمتوت عند عيد اللوم شعبيا بسودان يمسر رتاتشو ان لينشون نامسلوشو ماننة تاتشون سنوك عندو ينسو بيتي سامونون بيتيبيا يفولتيكا سرنيام يتيازا قازيت انيام يلم بلو سيلفف من يهل كنتاتم درجي تاويساب إننا نسانتن اندم ماعوكو هاتمس كروال درجتون عبالاتون ህዝብን የማያከብር ቡድን እንደ ይሁዳ ይሸጣል እንደ ባሪያ ይለወጣል ከቀልዴት ወደ ቀልዴት ሁሌም ይዘቅጣል ራሱን በአዴን ያለው ቡድን ኢህዴን ሳለ ተሰብስቦ የወሰነውን በመለስ ወያኔ አመራር እርምት ይቀይር እንደነበር የቡድኑ ራሱ መሪ አባላት ያጋለጡት ነው ስህተት ስንልም ያልሰራነውን ስህተት ሰራን ብለን ማንንም ለማስተሰት ተቀባይ ሆነን አናውቅም ጨቋኞችን በመታገላችን እንኮራለን እንጂ ጸጸት የለንም ሹሞቹንም ተራዘረኞች መሆናቸውን ከመጀመሪያው አጋልጠን ማሽመድመዳችን ያኮራናል የምንቀጥልበትም ይሆናል የሰማያትን ደም ረግጠው ከጨቋኞችና ነፍሰ ገዳዮች ይቅርታን ሊጠይቁ የሞከሩት አንጃዎች በምንም መልክ አይወክሉንም ኢትዮጵያን ለካዱና ለዘቀጡ ጎጠኛ ዘግናኝ ጠባብ ብሔረተኛ ሆነው ለተዋረዱት ሁሉ እንዳልነውም ፎክሮ ከሚሸሽ ታሪክ ከሚያበላሽ ቃል ኪዳንን ክዶ ከሚሆን ርካሽ ነፍሱንም ከሚጥል ከሚሆን ተልከስካሽ ይሻለን ነበረ ባልነበረ ጭራሽ ይቀጥላል።